እንደምን አመሻችኋል? ካሳውን ሰበቀነኝ የኤስፒኤስ አማርኛ ሚያዚያ አንድ አጫጭር ዜናዎችን እነሆ። የአየር ንብረት ለውጥ ምክር ቤት በነዳጅና ናፍጣ የሚሰሩ ተሽከርካሪዎች ከ2035 ጀምሮ ከሽያጭ እንዲታቀቡ ጥሪ አቀረበ። ምክር ቤቱ አውስትራሊያ በ2030 የአየር ብክለትን በግማሽ መቀነስ እንደምትችልም አስታውቋል። አያይዞም መንግስት በኤሌክትሪክ የሚሰሩ ታክሲዎች፣ የጋሪዮሽ የህዝብ ማመላለሻዎችና የመንግስት ተሽከርካሪዎች አገልግሎት ላይ እንዲውሉ ጥረት ማድረግ እንደሚገባውና በተጨማሪም ጭነቶች ከተሽከርካሪዎች ይልቅ በባቡር እንዲመላለሱ ለህዝብ ትራንስፖርት እግረኞችና ብስክሌተኞች አመቺ ሁኔታዎችን እንዲፈጠር ጠይቋል። የአውስትራሊያ ፌዴራል መንግስት አዲስ የጦር ኃይሎች ጠቅላይ ኤታማዦር ሹም መመደቡን አስታወቀ። በአዲሱ ምደባ መሰረት ቫይስ አድሚራል ዴቪድ ጆንሰን የጦር ኃይሎች ጠቅላይ ኤታማዦር ሹም ሲሆኑ፣ ኤር ማርሻል ሮበርት ቻፕመን ምክትል ሆነው ተመድበዋል። ሁለቱ ተሿሚዎች አዲሱን ኃላፊነታቸውን ተረክበው የሚጀምሩት በወርሃ ጁላይ ይሆናል። በሚሊዮን የሚቆጠሩ ሰዎች ዩናይትድ ስቴትስ፣ ሜክሲኮና የፀሐይ ግርዶሽን ለመመልከት ችሏል። በሁነቱም ጨረቃዋ ፀሐይን በተወሰኑ ስፍራዎች ከአራት ደቂቃዎች በላይ ሸፍና ታይታለች። ግልጽ መመሪያ እስኪወጣ ድረስ የኢትዮጵያ ዩኒቨርሲቲዎች የክብር ዶክትሬት እንዳይሰጡ መወሰኑን የትምህርት ሚኒስቴር አስታወቀ። የትምህርት ሚኒስቴርን ውሳኔ ያሳወቁት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ሲሆኑ፣ እገዳ መጣሉን ይፋ ያደረጉት የኢትዮጵያ ሳይንስ አካዳሚ የዶክትሬት ዲግሪና የክብር ዶክትሬት ዲግሪ ሽልማት በኢትዮጵያ በሚል ርዕስ ውይይት በተካሄደበት ወቅት ነው። ይህንኑ ውሳኔ አስመልክቶ ግልጽ መመሪያ ከ2016 ማብቂያ በፊት ተጠናቆ ይፋ እንደሚሆንም አክለው ገልጠዋል። የክብር ዶክትሬትን እንደ መጠሪያ መጠቀም የተሳሳተ መሆኑን አመላክተው ግለሰቦች አላግባብ ሲጠቀሙበት ከተገኙም መልሶ መንጠቅ እንደሚቻልም አሳስበዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በራፋህ የእግር ጦር ጥቃት ለመሰንዘር ቀን መቁረጣቸውን አስታወቁ። ይሁንና ትክክለኛውን የዘመቻውን ቀን ይፋ አላደረጉም። ዩናይትድ ስቴትስና የተባበሩት መንግስታትን ጨምሮ የተለያዩ አገራት የራፋህን ጥቃት ተቃውመዋል። የኒጀር ወታደራዊ መንግስት የዩናይትድ ስቴትስ ጦር ወታደራዊ ስምምነቱን አቋርጦ አገሪቱን ለቆ እንዲወጣ ዳግም አስታወቀ። ዩናይትድ ስቴትስ ኒጀር ውስጥ 650 ያህል ወታደሮች ያሏት ሲሆን፣ የሁለቱ አገራት ስምምነት ለኒጀር ረብ ያለው ፋይዳ እንዳላስገኘ ያመለከተው ወታደራዊ መንግስት ከዚህ ቀደም ሲልም ተመሳሳይ መግለጫ አውጥቷል። ይሁንና በዩናይትድ ስቴትስ በኩል የውጭ ጉዳይና የመከላከያ ሚኒስቴር መስሪያ ቤቶች ወታደራዊ ስምምነቱን ለማጽናት ንግግሮች እየተካሄዱ መሆኑን ገልጠዋል። ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ.com.au/አምሃሪክ ድረገጽን ይጎብኙ።